ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 7 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጅ ይታይና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን።
ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ በመሆኑ ድርድር ሊባል አይችልም በሚል የቀረበውን ትችት በድርድሩ ውስጥ ተሳታፊ የሆነው የመላ ኢትዮጵያ አንድነት ድርጅት የመኢአድ እንደማይቀበለው አስታወቀ።
ትናንት ከተናገሩት ከምሁራኖቹ አንድ በጣም ቅር ያለኝ ነገር ሁሉንም ፓርቲ ተለጣፊ ነው ብሎ በጅምላ መፈረጅ በጣም በጣም ትልቅ ወንጀል ነው። እኔ ስለ ሌሎች ፓርቲዎች አላውቅም። እኔ ስለ ራሴ ስለ መኢአድ ፓርቲ ግን እስከ መጨረሻው ድረስ ምንም አይነት ተለጣፊነት እንደሌለው እኔም አውቃለሁ፣ ዶክተር ዳኛቸውም ያውቃል።
የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት።
ለሶስት የዝናብ ወቅቶች በተከታታይ በቂ ዝናብ ያልጣለላቸው 5 የምስራቅ አፍሪካ ሀገሮች ኢትዮጵያን ጨምሮ ከባድ የምግብ ዋስትና ችግር የተደቀነባቸው መሆኑን የተባበሩት መንግስታት የምግብና የእርሻ ድርጅት አስታውቋል። አንድ የተባበሩት መንግስታት የሰብአዊ ጉዳዮች ከፍተኛ ባለስልጣን ደግሞ በኤርትራም ያለው የምግብ ሁኔታ አሳሳቢ መሆኑ መዘንጋት እንደሌለበት አሳስበዋል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ለሶስት የዝናብ ወቅቶች በተከታታይ በቂ ዝናብ ያላገኙ 5 የምስራቅ አፍሪካ ሀገሮች ከባድ የምግብ ዋስትና ችግር እንደተደቀነባቸው የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ አስታውቋል። በኢትዮጵያ፣ ሶማሊያ፣ ኬንያ፣ ታንዜኒያና ዩጋንዳ የተወሰኑ ክፍሎች ከተለመደው የዝናብ መጠን ከግማሽ በታች የጣለባቸው እንዳሉ ነው ፋኦ ያስታወቀው። የድርጅቱ የምጣኔ ሀብት ኤክስፐርት አሌሳንድሮ ኮንስታንቲኖ ለቪኦኤ በሰጡት ቃል በዚህ ሁኔታ ውስጥ ያለው አካባቢ 1 ሚሊዮን ካሬ ኪሎ ሜትር ስፋት ያለው ወይም ደግሞ በንጽጽር የፈረንሳይን ስፋት እጥፍ እንደሚሆን ነው ያስረዱት። ምስራቅ አፍሪካ ውስጥ የድርቁ መቀጠል ከተምቹ ወረርሽኝ ጋር ተዳምሮ የምግብ ምርት መጠኑን እጅግ በጣም በማሳነሱ በሚሊዮኖች የተቆጠሩ ሰዎች ለምግብ እጥረት ተጋልጠዋል ሲሉ አስረድተዋል። በእነዚህ ሀገሮች 16 ሚሊዮን የሚሆን ሕዝብ ለምግብ ችግር መጋለጡንና ባለፈው 6 ወር ውስጥ አሃዙ በ1/3 እንደጨመረ ያስረዱት ባለስልጣኑ የሶማሊያው ብቻ በአንድ ዓመት ጊዜ ውስጥ በ3 እጥፍ ጨምሯል ብለዋል። በሌላ ዜና ከሌሎች ሀገሮች ጋር ሲነጻጸር የመገናኛ ብዙሃን ትኩረት ያልሳበው የኤርትራም የሰብአዊ ሁኔታ አዎንታዊ እርምጃ ላይ ያለ ቢሆንም ዓለም አቀፍ ለጋሾች በዚያ ላለው የምግብ ዋስትና እጥረት ትኩረት መስጠታቸውን መቀጠል አለባቸው ሲሉ አንድ ከፍተኛ የተባበሩት መንግስታት የረድኤት ባለስልጣን አስታወቁ። ኤርትራ ውስጥ የ3 ቀናት ሁኔታዎችን የማጣራት ጉብኝት አድርገው የተመለሱት የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የስራ ስምሪት ክፍል ዲሬክተር ጃን ጊንግ ኒውዮርክ ውስጥ ለጋዜጠኞች በሰጡት ቃል ኤርትራ ውስጥ የምግብና የደህንነቱ ሁኔታ አሁንም አሳሳቢ ነው ብለዋል።
ዶናልድ ትራምፕ ጁኒየር ካሁኑ የዩናይትድ ስቴትስ ፕሬዚዳንት
Now, I don't want to overstate the progress. It's significant because it is on a positive trajectory. But we have a long way to go. And as a country, as I said, 179 out of 180...
የተያዘውን እርምጃ ከመጠን በላይ አጋንኝ ላቀርበው አልፈልግም። አዎንታዊ አቅጣጫ የያዘ ነውና ትልቅ እርምጃ ነው። ነገር ግን ገና ብዙ ሥራ ይቀረናል። ሀገሪቱ በሰብአዊ እድገት ሰንጠረዥ ላይ ከ188 ሀገሮች 178ኛ ነች። ስለዚህ የተያዙትን መርሃ ግብሮች ለመርዳት ጥረቶቻችንን አፋጥነን መቀጠል አለብን።
80 ከመቶ የኤርትራ ህዝብ በግብርና የሚተዳደር መሆኑን የጠቀሙት ባለስልጣኑ በተለይ ከኤልኒኞ የአየር ሁኔታ ጋር በተያያዘ ያቺ ሀገር ለከፋ የአየር ንብረት ሁኔታ ተጋላጭ መሆኗ እንዳይዘነጋ አሳስበዋል።
ደሞዝ ይጨመርልን፣ የሥራ ሁኔታ ይስተካከልልን ሲሉ ካለፈው ግንቦት ጀምሮ አድማ የመቱ የደቡብ ሱዳን ዳኞችን የሀገሪቱ ፕሬዚደንት ማያርዲት ሳልቫኪር አባረሩ። በሀገሪቱ በጠቅላላው 274 ዳኞች ብቻ ነበሩ። የፕሬዚደንቱ እርምጃ ትናንት በመንግሥቱ ቴሌቪዥን ታውጇል። የደቡብ ሱዳን መንግሥት የሕዝቡን ብሶት በብሔራዊ ውይይት አዳምጦ ለመፍታት እየተዘጋጀ ባለበት በአሁኑ ወቅት ዳኞቹ ለምን እንደተባረሩ የተጠየቁት የማስታወቂያ ሚኒስትሩ ሊያስረዱ አልቻሉም። የዳኞቹ ማኅበር ሊቀመንበር ኻሊድ ሙሐመድ እርሳቸውና ሌሎችም በርካታ ዳኞች መባረራቸውን አረጋግጠዋል። ለማብራራት ግን ፈቃደኛ አልሆኑም። ወደ ፕሬዚደንቱ ቢሮ የተደረጉ ተደጋጋሚ የስልክ ጥሪዎች አልተመለሱም። ደቡብ ሱዳናዊ የሕግ ጉዳዮች ተንታኝ ሞዲ ኢዝኬል በበኩላቸው እርምጃው የፍትሕ ሥርዓቱ ነጻነትን የሚጎዳ ነው ብለዋል።
የግብጽ ኦርቶዶክስና ካቶሊክ አብያተ ክርስቲያናት በዚህ የአውሮፓውያን ሐምሌ ወር በቀሩት ቀናት ከቤተ ክርስቲያናት ውጭ የሚደረጉ ዝግጅቶችን በደህንነት ስጋት ምክንያት መሰረዛቸው ተሰማ። ከቤተ ክርስቲያን ስራ ጋር የተያያዙ ጉዞዎችና ጉባኤዎች በሙሉ እንደሚሰረዙን የተነገረው የወጣቶች ካምፖችና የሽርሽር መርሃ ግብሮችም ባጭር ባጭር እንደሚቋረጡ ተነግሯል። ይህ እርምጃ እንዲወሰድ ማን እንዳሳሰበም ይሁን የታወቀ የጥቃት ስጋት ኖሮ እንደሆነ የቤተ ክርስቲያናቱ ባለስልጣናት በዝርዝር የገለጹት ነገር የለም። ይሁን እንጂ ባለፈው ግንቦት ማዕከላዊ ግብጽ ውስጥ ወደ አንድ ገዳም ጉዞ ላይ የነበሩ 28 ምዕመናንን የገደለው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ግብጽ ውስጥ ክርስቲያናትን ማጥቃቴን እቀጥላለሁ ሲል ዝቷል። ቀደም ብሎም የሆሳዕና ዕለት በአብያተ ክርስቲያናት ላይ በደረሱ 2 የቦምብ ፍንዳታዎች 44 ሰዎች ተገድለዋል። ከግብጽ ህዝብ ክርስቲያኑ ወደ 10% ያህሉን ይይዛል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ ጣልቃ መግባት አለመግባቷን እያጣሩ ያሉት የሕግ መወሰኛ ምክር ቤቱ ቁልፍ እንደራሴዎች የፕሬዚደንት ዶናልድ ትራምፕ የበኩር ልጅ ዶናልድ ትራምፕ ጁኒየር ቃል እንዲሰጡ እየጠየቁ ነው። ሪፖርተራችን ማይክል ብራውን ያጠናቀረው ዘገባ አለ። አበባየሁ ገበያው ታቀርበዋለች።
ዶናልድ ትራምፕ ጁኒየር ካሁኑ የዩናይትድ ስቴትስ ፕሬዚዳንት ከያኔ እጩ ፕሬዝዳንት አባታቸው የዘመቻ ጉዳይ ጋር በተያያዘ ከአንዲት የሩሲያ የሕግ ባለሙያ ጋር ኒውዮርክ ከተማ በሚገኘው ትራምፕ ሰማይ ጠቀስ ሕንጻ ውስጥ ባለፈው ዓመት ተገናኝተው የመወያየታቸው ጉዳይ በሰሞኑ የአሜሪካ ፖለቲካ ውስጥ የተጋጋለ ንግግር አስነስቷል። የሩሲያ አቃቤ ሕግ መሆናቸውን ከክሬምሊን ቤተ መንግስት ጋር ግንኙነት እንዳላቸው ተነግሮ የነበረ ቢሆንም ዘግይቶ ግን ከመንግስቱ ጋር ግንኙነት እንደሌላቸው ከተሰማው የሕግ ሰው ጋር ዶናልድ ትራምፕ ጁኒየር በተገኙበት ወቅት የአባታቸውን ዘመቻ ሊጠቅም በአንጻሩ ደግሞ ተፎካካሪያቸው የነበሩትን የዲሞክራቲክ ፓርቲውን እጩ ሂላሪ ክሊንተንን ሊጎዳ ይችላል የተባለ መረጃ መለዋወጣቸው ነው በስፋት የሚናፈሰው። የትራምፕ የምረጡኝ ዘመቻ ቡድን ከሩሲያ ጉዳይ ምርመራ ጋር የተያያዙ ግንኙነቶችን ሁሉ ይፋ እንዲያደርግ የዩናይትድ ስቴትስ የተወካዮች ምክር ቤት የሕግ መምሪያው ህዳጣኑ ዲሞክራቲክ እንደራሴዎች መሪ ናንሲ ፕሎሲ በይፋ ጠይቀዋል።
ያኔ የተፈጠረው እጅግ በብርቱ የሚያሳስብ ጉዳይ ነው። የምርጫ ዘመቻ ፋይናንስ ደንብ ጥሰቶች፣ ተቃዋሚ ወገን ውስጥ ገብቶ መሰለል፣ አንዳች ጠቀሜታ ያለው ሰነድ መረጃን ከውጭ መንግስት ወይም ከሌላ ሀገር ዜጋ መቀበል፣ የመርዛም ዛፍ ፍሬ።
በሌላ በኩል ደግሞ ዶናልድ ትራምፕ ጁኒየር ከተባሉት የሩሲያ የሕግ ሰው ጋር ያደረጉትን ውይይት አስመልክቶ ቃላቸውን እንዲሰጡ ሪፐብሊካኑ የሕግ መወሰኛ ምክር ቤቱ ሊቀመንበር ጠይቀዋል። ይህ በእንዲህ እንዳለም የፕሬዝዳንቱ አማች ጃሬድ ኩሽነር በዝግ በሚከናወነው መድረክ ላይ እማኝነት ይሰጣሉ ተብሎ እየተጠበቀ ነው። ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪያቸው ያደረጓቸው የጃሬድ ኩሽነር የደህንነት ንጽህና ማረጋገጫ እንዲነጠቅ ዲሞክራቶቹ እንደራሴዎች እየጎተጎቱ ናቸው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዛሬው የፈረንሳይ ብሔራዊ ባስቲ ቀን ክብረ በዓል ላይ በክብር እንግድነት ተገኝተዋል። ዩናይትድ ስቴትስ ወደ አንደኛው የዓለም ጦርነት የገባችበት መቶኛው ዓመት ወታደራዊ የሙዚቃ ባንዶች ዝግጅቶችና የአሜሪካ ተዋጊ ጀቶች በረራ በሰልፎች ከሁለት ሰዓት በላይ በፈጁ ዝግጅቶች ታይቷል። የዩናይትድ ስቴትስ ወታደሮች ከብዙ ሺህ ፈረንሳይ ወታደሮች፣ ታንኮችና ሚሳይል ወንጫፊዎች እንዲሁም ብረት ለበስ መኪኖች ጋር በሰልፍ በተጓዙበት በታወቀው የፓሪስ አውራ ጎዳና ሻምዘሊዜ ላይ የዩናይትድ ስቴትስ ባንዲራ ከፈረንሳይ ባንዲራ ጎን ተውለብልቧል። የሽብር ጥቃትን ለመከላከል ከአምስት ሺህ በላይ የፈረንሳይ ፖሊስ አባላት በአካባቢው ለጥበቃ ተሰማርተው ውለዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ባደረጉት ንግግር እውነተኛ ወዳጆቻችንንና አጋሮቻችን ለእርዳታ ደርሰውልናል፣ አንዷም ዩናይትድ ስቴትስ ነች። ለዚህም ነው ሁለቱን ሀገሮቻችንን በምንም አይነት ሊለያዩ የማይችሉት። ዛሬም ፕሬዚደንት ትራምፕና ባለቤታቸው እዚህ መገኘታቸው የዘላቂ ወዳጅነታችን ማሳያ ነው ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 በ12140 ኪሎ ሄርትስ እና እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ፕሮግራማችን ነው።
በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የዛሬ የጥያቄው መልስ ጉዳይ ነው።
ታሪክን ማያቅ ይደግመዋል ይባላል። ስንደግም ደግሞ መልካሙን ብቻ ሳይሆን መጥፎውንም እንደስተቱ ይደገማል እና እነኛ ነገሮች ማስወገድ፣ ከመልካሞቹ ነገር መማር፣ ለወደፊት የሚጠቅም ነገር መስራት የምንችለው ወደኋላ ተመልሰን ስናይ ነው።
ክቡራትና ክቡራን አድማጮች፣ አሁን የሰማችሁት ሐሳብ እንደ መንገድ በማስረጃ የተደገፉ ቋሚ ወጎች በሚል አብይ ርዕስ የተሰናዳ ዝግጅት በሁለተኛው አጋማሽ የሚቀርብ ላይ የተቀነጨበ ነው። ዶክተር ሽመልስ ቦንሳ ይባላሉ የሰማችኋቸው። የአዲስ አበባን የልዩ የኦሮሚያ ክልል የአዲስ አበባን ልዩ ጥቅም በሚመለከተው የጥያቄው መልስ ጉዳይ ላይ ዶክተር ብርሃነ መስቀል አበበ ሰኝና ዶክተር ዮሐንስ ዘለቀም ተሳትፈዋል።
ልክ በፊት ሸዋ ስር እንደነበረ፣ ልክ በፊት መናገሻ አውራጃ ስር እንደነበረ፣ ልክ በፊት ደግሞ እንደዚሁ የኢትዮጵያ ዋና ከተማ ሆኖ እንደሚያገለግል፣ የኦሮሚያ ዋና ከተማ ሆኖ ኦሮሚያ አስተዳደር ስር ሆኖ የኢትዮጵያም ዋና ከተማ እንዲሆን ነው የኦሮሞ ሕዝብ ጥያቄ።
ከሁሉም የተውጣጣ እንጂ ከአንድ ዘር የተውጣጣ መንግስት ኑሮ አያውቅም። ስለዚህ የአዲስ አበባ ማመሰራረት ሁሉም ኢትዮጵያውያኖች መንግስትን ይመሩ የነበሩት ኢንቨስት ያደረጉበት ነው። ከትግራይም ሊሆን ይችላል፣ ከጎንደርም ሊሆን ይችላል፣ ከሀረርም ሊሆን ይችላል። ከሁሉም ያ እንደ ክልል ተቋቁሞ አያውቅም።
ለጥያቄው መልስ በሁለተኛው አጋማሽ ጠብቋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንዘልቀው። በቅድሚያ የዕለቱ አብይ ርዕስ ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማሟላ ነውና ድርድር ሊባል አይችልም በሚል የቀረበውን ትችት በድርድሩ ውስጥ ተሳታፊ የሆነው የመላ ኢትዮጵያ አንድነት ድርጅት መኢአድ እንደማይቀበለው አስታወቀ። ፓርቲው ካቀረባቸው አጀንዳዎች ሊቀርብ የሚችል ምን የተሻለ አጀንዳ አለ ሲሉ የፓርቲው ዋና ጸሐፊ ይጠይቃሉ። ካቀረብናቸው 15 አጀንዳዎች ውስጥ በሀገር ደረጃ የፖለቲካ እስረኞች ይፈቱ የሚለውና የአስቸኳይ ጊዜ አዋጁ አጀንዳ ብቻ ናቸው ውድቅ የተደረጉብን ብለዋል። ጽዮን ግርማ የፓርቲውን ዋና ጸሐፊና የህዝብ ግንኙነት ኃላፊውን አቶ አዳነ ጥላሁንን አነጋግራለች።
አቶ አዳነ ጥላሁን፣ በትላንትናው ምሽት ያስተላለፍነው ፕሮግራም ነበረ። የፕሮግራሙ ይዘት ምንድን ነው? ገዢው ፓርቲ ኢህአዴግና 16 ተቃዋሚ ፖለቲካ ፓርቲዎች የሚሳተፉበት ድርድር ቅድመ ድርድር አጀንዳ ቀረጻው ተጠናቆ አሁን ወደ ዋናው ድርድር ሊገቡ ነው። እዛ ላይ ሁለት ምሁራን አነጋግረን ነበር። ምሁራኖቹ የፍልስፍና መምህሩ ዶክተር ዳኛቸው አሰፋና የህግ መምህሩ አቶ ሙልጌታ አረጋዊ ናቸው። ጠቅላላ አድርገን እነሱ የሰጡትን ሐሳብ ስናየው ድርድር ለማለት አይቻልም፣ መስፈርቱን አያሟላም የድርድር መስፈርት የሚል አንስተዋል። ምክንያቱም በኢህአዲግ በኩል አቅሙ ጠንከር ያለ ነው፣ ነገር ግን የሚሳተፈው የተቃዋሚ ፓርቲዎች በኩል ለድርድር የሚያበቃ ሰጥቶ መቀበል መስፈርትን የሚያሟላ አይደለም ብለዋል። እና ቅሬታ አላችሁ በትላንትናው ዘገባ ላይ ምንድን ነው ቅሬታችሁ?
በመጀመሪያ ደረጃ ላይ ከመርህ ልነሳልሽ። እኛ የሰላማዊ ትግል ውስጥ ነው ያለ ነው፣ በተቃውሞ ጎራ ውስጥም ብንሆን። ስለዚህ የሰላማዊ ትግል መርሁ ከተቻለ ተቀራርቦ መነጋገር ነው እና በሀገር ጉዳይ ደግሞ ተቀራርቦ መነጋገር የግድለናል። ይህንን ደግሞ እስካሁን ድረስ እንጠይቅ የቆየ ነው ጉዳይ ነው ያለው። ውጤቱ ይፈጸምም አይፈጸምም የህዝብን አጀንዳ አቅርቦ ማነጋገር እንደኔ ጥፋት አይደለም። ቅድመ ሁኔታ የሚቀመጥበትና አሁን የማይቀመጥበትን መለየት ላይ ነው አሁን ብዙዎቹ የሚቸገሩት፣ ከውጭም ከውስጥም። ትናንት የሰማሁት ለምሳሌ እነ ገሌ ሳይፈቱ እንዴት ወደ ድርድር ገባቸው የሚባል ብዙ በርካታ አስተያየት ነው የምሰማለ። እነ ገሌ የሚባሉትም ለማስፈታትም እኮ ቅድሚያ ተቀራርቦ በመነጋገር እንጂ ማዶ ለማዶ ሆኖ የቃላት ወንጭፍ በመወራወር አይደለም። እና ስለዚህ ከዚህ አንጻር ሲታይ እኛ አሁን በሰጥቶ መቀበል መርህ ደረጃ ላይ ኢህአዴግን እስከ ዛሬ ድረስ ወደ ድርድር ግባ ወደ ድርድር ግባ ስንጮህ ነው የኖርነው። አሁን ደግሞ እሱ እሺ ልግባ ባለበት ደረጃ ላይ በሞዳሊቲ ደረጃ ላይ ብቻ የምታቆሚው ነገር አይደለም። ይሄ ነው መርሁ። ምክንያቱም አንደኛ ኢህአዴግ እሺ ይበልም አይበልም በእኛ በኩል መቅረብ ያለበት የህዝብ አጀንዳ የግድ ይዘን መቅረብ አለበት። የመቀበል አለመቀበሉ ጉዳይ የእሱ ነው። ሲቀበለው ተጠቃሚ እሱ ነው፣ ባይቀበለውም የሚጎዳው እሱ እንጂ እኛ አይደለም።
አቶ አዳነ፣
ስለዚህ ቆይ ልጨርስልሽ። ስለዚህ ገና ለገና አይቀበልም የሚል የነብይነት ነጥብ ተይዞ ጭፍን አመለካከት ይዘን ከድርድሩ እንውጣ ማለት ለእኛ የሚያስኬድ ነገር አይደለም።
አቶ አዳነ፣ አንድ ጊዜ ግድ የለም መግባት አለብኝ እዚህ ጋር። ትላንትና ባቀረብነው ዘገባ ላይ አቶ አዳነ ሁለቱም ተወያዮች ፓርቲዎቹ ለምን ገቡ የሚል ሀሳብ አላነሱም። ካነሱት ሀሳቦች ዋነኛው ድርድር የሚል ስያሜ ለመስጠት የሚያስችል አይደለም፣ ምክንያቱም ሰጥቶ መቀበል የሚል መርህን የያዘ አይደለም። ኢህአዴግ ገና ከመጀመሪያው ለምሳሌ ጊዜያዊ የሆነ አስቸኳይ ጊዜ አዋጅን ላይ አልደራደርም ካለ እንዴት በዋና ሀገራዊ ጉዳዮች ላይ ይደራደራል ተብሎ ይታሰባል? አንድ ያነሱት እሱ ነው። ሁለተኛው ደግሞ ከአቅምም ደረጃ ኢህአዴግ እንደ ሰጪና ነሺ ሆኖ ነው የቀረበው። በዚህ ጉዳይ ይደራደራለሁ፣ በዚህ ጉዳይ አልደራደርም እያለ ተቃዋሚ ፓርቲዎች ደግሞ ሀሳባቸውን አጀንዳ ነው ያመጡት እንጂ ለኢህአዴግ የሚሰጡትም የሚነሱትም ወይም ኢህአዴግ ከነሱ የሚቀበለውም የሚነሳውም የለም። ድርድር የሚባለው መስጠት መቀበል ሲኖር ነው የሚል ነገር ነው ያነሱት። እና በሱ ላይ ያሉትን አስተያየት ይስጡ።
ይኸውልሽ፣ ይህንንም እኮ የምናውቀው አሁን ገና በጭፍኑ አሁን አይደለም ነው የምልሽ። አንድ ምንድን ነው በእነሱ የተነሳው ምናልባት የተቃዋሚ ፓርቲዎች አቅም ከኢህአዴግ ጋር ተመጣጣኝ ስላልሆነ ለኢህአዴግ የሚሰጡትም የለም ኢህአዴግም የሚቀበለው ላይኖር ይችላል። ስለዚህ ድርድር ማለት ሚዛናዊ በሆነ መልኩ ሁለት አቻ በሆኑና እኩል በሆኑ ደረጃ ላይ በሚለው ደረጃ ላይ እንስማማለን። የሰዎቹ አባባል ግን ከዛ እንትን ያደረገ አይደለም። እኔ ለምሳሌ በቅሬታ ደረጃ ላይ ላነሳልሽ የፈለግኩት ቆይ፣ እኛ ለምሳሌ እንደ መያድ 15 አጀንዳ አቅርበናል። ከ15 አጀንዳ አንድ ብቻ ነው እንትን ሪጀክት የተደረገብን አስቸኳይ ጊዜ አዋጅ በሚለው ደረጃ ላይ አልደራደርም የሚለውና ይሄ በአገር ደረጃ ላይ ፖለቲካ የታሰረ የፖለቲካ እስረኛ የለም የሚለውን ሪጀክት ተደርጓል። ከዛ ውጭ ያሉትን ግን የዲሞክራሲ መጥበብን አንስተናል፣ ተቀብሎታል እደራደራለሁ ብሎ የጸረ ሽብር አዋጅን ወዘተ ወዘተ። ያ ባለበት ደረጃ ላይ እነዚህን አጀንዳዎች ሙሉ በሙሉ ሪጀክት ባላደረገበት ደረጃ ነት አድርገች ነው
ባልተቀበለበት።
ቅድም እኮ ነገርኩሽ፣ ኢህአዴግ ቢቀበለው ለራሱ ነው የሚጠቅመው፣ የማይቀበለውም ቢሆን የሚጎዳው እሱ ነው፣ እኛ አይደለንም። የህዝብ አጀንዳ ነው ይዘ የቀረብ ነው። በህዝብ አጀንዳ ደረጃ ላይ ኢህአዴግ አልተቀበለም ተቀበለ ማለት የምንችለው መጨረሻ ላይ ስንደርስ እንጂ በአሁኑ ደረጃ ላይ አይደለም። ሁለተኛ ትናንት ከተናገሩት ከምሁራኖቹ አንድ በጣም ቅር ያለኝ ነገር ሁሉንም ፓርቲ ተለጣፊ ነው ብሎ በጅምላ መፈረጅ በጣም በጣም ትልቅ ወንጀል ነው። እኔ ስለ ሌሎች ፓርቲዎች አላውቅም። እኔ ስለ ራሴ ስለ መያድ ፓርቲ ግን እስከ መጨረሻው ድረስ ምንም አይነት ተለጣፊነት እንደሌለው እኔም አውቃለሁ ዶክተር ዳኛቸውም ያውቃል ትናንትና ይህንን ስም የሰጠን ማለት ነው።
አቶ አዳነ አንድ ጥያቄ እዚህ ላይ ላክል፣ ምክንያቱም ያነጋገርናቸው ሰዎችና ትናንትና የተናገሩት ሀሳብ ስላለ እሱ ላይ ይዘን እሱን ጥያቄ ላክልና እናጠቃልለዋለን። ምንድን ነው አቶ ሙልጌታ አረጋዊ የህግ መምህር ካነሱት ነገር ነጥብ አንዱ ተቃዋሚ ፓርቲዎቹ ካቀረቧቸው የመደራደሪያ አጀንዳዎች መካከል ኢህአዲግ የማያውቃቸው አይደሉም፣ ህዝቡ የሚያነሳቸው አጀንዳዎች ናቸው። የሚነሱት የህዝብ ጥያቄዎች የሚታወቁ ናቸው። ኢህአዲግ ማስተካከል ከፈለገ እነዚህ አጀንዳዎች ላይ ተቃዋሚዎችን ጠርቶ እንደራደር ሳይሆን ማለት ያለበት ማስተካከል ነው ያለበት። ከሱ በላይ ግን ትልልቅ አጀንዳዎች ለድርድር ወይም ለውይይት ወይም ደግሞ ለሌላ ነገር የሚያስፈልጉ ትልልቅ አጀንዳዎች አልተነሱም ወይም ደግሞ አልቀበላቸውም ብሎ አልፏቸዋል የሚል ነገር አንስተዋል። እና እሱንስ እንዴት ያውታል?
የሚገርምሽ ነገር ኢህአዴግ እነዚህ እንዲፈልግ ይፈጽማቸው ነበር አይፈጽማቸውም የሚለው ለእኔ ውሃ የማይቆጥር ምክንያት ነው። አንድ ሁለተኛ፣ ከእነዚህ የበለጠ እስኪ ምንድን ነው የህዝብ አጀንዳ ያለው? የዲሞክራሲ መድረክ ጠቧል፣ የህዝብ ነጻነቱ ታፍኗል፣ በጸረ ሽብር ህግ እና አዋጅ እየታፈሰ መከራውን እያየ ነው። ከዚህም አልፎ ተርፎ የታክስ ህግ ዙሪያ ላይ ችግር አለ። አሁን አዲስ አበባ ህዝቡ እያለቀሰ ነው ያለው። የፍትህ ህጋችሁ እና አዋጃችሁ ሊፈተሽ ይገባል፣ ወዘተ ወዘተ የሚሉ አጀንዳዎች ቀርቧል። ከዚህ የተሻለ ሌላ ምን አጀንዳ አለ? እንግዲህ እንደ ሰላማዊ ትግል እንደ ድርድር ከገባች ማለት የመንግስት ስልጣን እህል ልቀቅ። ይሄ በእርግጥ እሱም ልቀቁት ይሁም ይለቅ አይደለም፣ የምርጫ ህጉን እሺ አሻሽላችሁ በምርጫ ግቡ የሚል ስለሆነ ከዚህ ውጭ እኔ ከቀረቡት ከነዚህ 12 ባያቸው 15 አጀንዳዎች የበለጠ የህግብ አጀንዳ ምንድን ኖሮ ነው ይሄን ያህል ይሄ መሆን አለበት ይሄ መሆን የለበትም የሚባለው?
እሺ፣ አቶ አዳነ ጥላሁን በጣም እናመሰግናለን። የመያድ ፓርቲ ጸሐፊና የህዝብ ግንኙነት ኃላፊ። ጉዳዩ እንግዲህ እንዳሉት ወደፊት የሚቀጥል በመሆኑ እኛም ሌሎች ያነጋገርናቸውን ምሁራንም ሌሎችንም ሰዎች ጋብዘን እርሱም የሚሳተፉበት ውይይት አዘጋጅተን በጉዳዩ ላይ ተመልሰን እንመጣለን። ለዛሬ በጣም አመሰግናለሁ።
በጣም አመሰግናለሁ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባ ነበር የተሰማው። የትንታኔው መጽሔት ይቀጥላል።
ኬንያ፣ ላይቤሪያና ኮንጎ ዲሞክራሲያዊት ሪፐብሊክ ለምርጫ እየተዘጋጁ ባሉበት ጊዜ ዋሽንግተን ዲሲ ላይ የሚገኙ የፖለቲካ ተንታኞች አፍሪካ ውስጥ ያሉ ዲሞክራሲያዊ ምርጫዎች ቁልፍ ፈተናዎችንና የምርጫ ሂደቶች ሊሻሻሉ የሚችሉባቸውን መንገዶች ለይተው ለማንጠር እየሞከሩ ናቸው። በቅርቡ ናይጄሪያ፣ ጋናና ቤኒን ውስጥ የተካሄዱ ዲሞክራሲያዊ ምርጫዎችና ሰላማዊ የስልጣን ሽግግር ሂደቶች ለሌሎችም የአፍሪካ ሀገሮች አርአያ ሊሆኑ እንደሚችሉና እንደሚገባም ነው ተንታኞቹ የሚናገሩት። ኬንያ ከአንድ ወር በኋላ ምርጫ ታካሂዳለች። የላይቤሪያ ሕዝብ ደግሞ ከሶስት ወር በኋላ መሪዎቹን ይሰይማል። በሌላ በኩል ግን በዚህ የአውሮፓ ዓመት መጨረሻ ወይም የፊታችን ታህሳስ ሊደረግ ታስቦ የነበረው የኮንጎ ዲሞክራሲያዊት ሪፐብሊክ ምርጫ የመካሄዱ ነገር አጠራጣሪ ሆኗል። ሎራ ዘምብልሞ በሚል አጭር ስሙ የሚጠራው የኮንጎ ብሔራዊ ነጻነት ዘመቻ ተቃዋሚ ፓርቲ በዚህ ሳምንት ውስጥ ባሰማው ክስ የኮንጎ ምርጫ ኮሚሽን ፕሬዚደንት በኮንጎ ሕዝብ ላይ ጦር አውጀዋል ብሏል። የኮሚሽኑ ፕሬዚደንት ለዚህ ዓመት መጨረሻ የታሰበው ምርጫ ላይካሄድ እንደሚችል መናገራቸው ነው የሎረስ ዘምብልሞን ቁጣ የቀሰቀሰው። የአሁኑ ፕሬዚደንት ጆዜፍ ካቢላ እስከ ዓመቱ መጨረሻ ሥልጣን ላይ የመቆየታቸውን ነገር በቅርቡ በተደረሰ የሽግግር ስምምነት መሠረት ሁሉም ወገን ተቀብሎታል። ምርጫው ታህሳስ ውስጥ እስከተካሄደ ድረስ ውሉ መከበር እንዳለበት ዩናይትድ ስቴትስ እየጎተጎተች ነው። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሚሼል ሲሶን ይህንን የሀገራቸውን አቋም አስረግጠው ተናግረዋል።
We are ready to take additional action to sanction those who stand in the way of the DRC's
የኮንጎ ዲሞክራሲያዊት ሪፑብሊክን የመጀመሪያ ዲሞክራሲያዊ የስልጣን ሽግግር ለማደናቀፍ በሚንቀሳቀስ ማንም ወገን ላይ ተጨማሪ እርምጃ ለመውሰድ ዝግጁ ነን።
የኮንጎ ፕሬዚደንት ጆዜፍ ካቢላ ባለፈው ወር ደቡብ አፍሪካዋ ፕሪቶሪያ ላይ ግባቸው ምርጫ ማካሄድ እንደሆነ ቃል ገብተዋል።
Let's organize elections together as a nation, together
እንደ ሀገር በሲቪል ማህበረሰብ ውስጥ እንዳለን የፖለቲካ ፓርቲዎች አብረን ምርጫ እናዘጋጅ። ያ ኢላማ ነው አሁንም በአእምሯችን ያለው ብለዋል ካቢላ። እንደ እውነቱ ከሆነ ግን ተቃዋሚዎቻቸውና የመብቶች ተሟጋቾች ከካቢላ የሚጠብቁት እንዲያው ምርጫ ከማካሄድ የዘለለ እርምጃም ነው። ካቢላ ራሳቸው መሰናበት አለባቸው። ተሟጋቾቹና የማህበራዊ ለውጥ ማዕከሉ አለን ዛዲ አንዛዲ እንደሚሉት
But the main problem actually for the DRC case is not having election this year, is getting the president...
ለኮንጎ ዲሞክራሲያዊት ሪፐብሊክ ዋናው ጉዳይ በዚህ ዓመት ምርጫ ማካሄድ አይደለም። ስምምነቱ በሚለው መሰረት ፕሬዚደንቱ እንደማይወዳደሩ በግልጽ ማሳወቅ አለባቸው። ይህንን እስካሁን አላደረጉም። እንደ አሊን ዛዲ አንድ ዛዲ አባባል ምርጫዎች የሰላም ግንባታ ሂደት አካል እንጂ በራሳቸው ግብ ተደርገው መወሰድ የለባቸውም ይላሉ የዲሞክራሲ ተሟጋቿ የዓለም አቀፍ ሪፐብሊካን ኢንስቲትዩት ባልደረባ ኤሊዛቤት ሉዊስ። አፍሪካ ልትከተላቸው የምትችላቸው አርአያዎች፣ ሞዴሎች አሏት ብለዋል።
I think Kenya is an example where kind of this look at broad-based
እንዲህ አይነት መሰረተ ሰፊ ህገ መንግስታዊ ማሻሻያ አውንታዊ እርምጃ ያሳየባት ኬንያ ምሳሌ ነች።
አንዳንድ ሀገሮች ማነቆ ውስጥ ገብተው ሳሉ ሌሎች ደግሞ በብርሃን ጎዳና ሲንደረደሩ የዊድሮው ዊልሰን ማዕከሉ የአፍሪካ መርሃ ግብር ማዕከል መሪ ሙንዴ ሙያንጓ የምክር ቃላት አሏቸው።
Do not by themselves a democracy make.
ምርጫዎች በራሳቸው ተነስተው ሲያበቁ ዲሞክራሲ እንዲሰፍን እንዲሰራ እንደማያደርጉ እንገነዘባለን። ይሁን እንጂ ቁልፍ ሚና ይጫወታሉ። ዲሞክራሲያዊ ሂደቶች እንዲጸኑ እንዲጠናከሩ ለማድረግ ነጻና ፍትሃዊ ምርጫዎች መተኪያ የሌለው ቦታ አላቸው።
ወደ ተከታዩ የመጽሔት ርዕስ እንሸጋግራለን። የዩናይትድ ስቴትስ ባለሥልጣናትና በመላው ዓለም የሚገኙ ሸሪኮቻቸው በእስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን ላይ ዓለም አቀፍ ጫና ለመፍጠር ስለሚቻልበት መንገድ ለሦስት ቀናት ያካሄዱትን ስብሰባ አጠናቀዋል። አንታይ አይኤስ ኮዋሊዥን ወይም ጸረ አይኤስ ጥምረት በሚል ከሚታወቁትና ከ72 ሀገሮች የተውጣጡ አባላት ስብሰባቸውን በዚህ ሳምንት ያካሄዱት ዋሽንግተን ዲሲ ውስጥ ሲሆን ይህም ኢራቅ ከዚህ ቡድን ጋር ሞሱል ውስጥ ለአራት ወራት ያካሄደችው ጦርነት በድል መጠናቀቁን ይፋ ካደረገች በኋላ መሆኑ ነው። የጣምራው ኃይሎች በተጨማሪም የሽብርተኛ ቡድኑ ጦር ዋና ሰፈር ባለባት በሶሪያዋ ራቃ ድል እየተቀዳጁ መሆናቸውንም ገልጸዋል። ጠበብት በአሁኑ ወቅት ከጦርነቱ ባለፈ ትኩረት ያደረጉት ቡድኑ ያወደማቸውን ስፍራዎች መልሶ በመገንባቱ ጥረት ላይ መሆኑን በመግለጽ በውጭ ጉዳይ ሚኒስቴር ዘጋቢዋ የቪኦኤ ናይክ ቺንግ የደረሰን ሪፖርት አለ። አዲሱ አበበ ያቀርበዋል።
ኢራቅ ሞሱልን ራሱን እስላማዊ መንግስት ብሎ ከሚጠራ ቡድን ነጻ እንዳደረገች ባለፈው እሁድ ማስታወቋ ይታወሳል። በዚህ ሳምንት ደግሞ ጸረ አይሲስ ጣምራው ኃይል አሸባሪውን ቡድን ከተቀረው የኢራቅ ክልል እና ከሶሪያም ጭምር አባሯል። እናም ጦርነቱ በስርዓት እንደተጠናቀቀ ተገልጧል። ብሬት ማግግ የዓለም አቀፉ ጸረ አይሲስ ጥምረት ቃል አቀባይ ናቸው።
If you think in phases, if we're in phase 1, we want to defeat ISIS, make sure that they are not holding territory anymore.
ደረጃ በደረጃ ብናስብና ይህን እንደመነሻ ብንወስድ ከሁሉ ቀዳሚው አይሲስን ማሸነፍ ነው የሚሆነው። አንድም ስፍራ እንኳን እንዳይቆጣጠሩ ማድረግና ለኛም ስጋት እንደማይሆኑ ማረጋገጥ ያስፈልጋል። በዚህ ሁኔታ ነው የርስ በርስ ጦርነትን ልናስቆም የሚቻለን።
ቀጣዩ ቀዳሚ ተግባር ደግሞ ነጻ የወጡ አከባቢዎችን ማቋቋምና መልሶ መገንባት ነው። ብሎም ለአከባቢው ነዋሪ ሰብአዊ አቅርቦትን ማሟላት። እንደገና ያለም አቀፉ ጸረ አይሲስ ጥምረት ቃል አቀባይ ብሬት ማግግ
Our basic goal is to establish the conditions that will allow the local population from the areas freed of ISIS.
ዋናውና መሰረታዊ ግባችን ከአይሲስ ዞታ ነጻ የወጡ አካባቢ ነዋሪዎችን የወደፊት ህይወት ማስተካከል ይሆናል። በዚያውም የውስጥ ተፈናቃዮችና ወዶ ተመላሾችን ማቋቋሙ ይከተላል።
ለነዚህ ሁሉ ተግባራት በቂ የኃይል አቅርቦትና ይልቁንም የውጭ አገር ተዋጊዎች እንዳይገቡ የጸረ ሽብርተኛ ዘመቻውን ማጣጣፍ ያስፈልጋል ይላሉ የአትላንቲክ ካውንስል ጃዝሚን ኤል ጋማል።
We're going to have to move more and more towards non-traditional means like combating them online.
ከባህላዊና ከተለመዱ አሰራሮች መላቀቅ ይኖርብናል። ማለትም ፕሮፓጋንዳውን በማህበራዊ ድረገጾችና በኢንተርኔት መዋጋትና የህግን የበላይነት ማረጋጋት ያስችላል።
ዩናይትድ ስቴትስ ትናንት አሙስ እንዳስታወቀችው ለኢራቅ ተጨማሪ የ119 ሚሊዮን ዶላር የሰብአዊ እርዳታ አቅርቦት ለመላክ ወስናለች። የኢራቅ ጦርነት ከተጀመረ አንስቶ ዩናይትድ ስቴትስ የሰጠችው ጠቅላላ እርዳታ ከ1.4 ቢሊዮን ዶላር በላይ መሆኑም ይታወቃል።
አድማጮች ከዚህ በሳምንት 7 ቀን ከሰኞ እስከ እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ባዘቦቱ ማለት ነው በየለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛችኋለን።
የተከበራችሁ አድማጮች ዌብሳይታችን amharic.voanews.com የ24 ሰዓት አገልግሎት ይሰጣል። ታገኙናላችሁ። ዝግጅቶቻችንን አየር ላይ ማዳመጥ ያልቻላችሁ ከዌብሳይታችን ማግኘት ትችላላችሁ። በፌስቡክ እና በትዊተርም አለን። ፌስቡክ ላይ @voaamharic በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ከኦዲዮ ናው እንዲሁም ከስልኮቻችሁ voa.horn.mobi ላይ ታገኙናላችሁ። የቪኦኤን አፕ በነጻ ጭናችሁም ዝግጅቶቻችንን መከታተል ማግኘት ትችላላችሁ። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ነው አዲስ አበባ ላይ። ፕሮዲውሰሯ ብርሃን ኃይሉ ነች። የምናስተናግዳችሁ ሰሎሞን አባትና
ቆንጂት ታዬ ነን።
የዜናና የትንታኔው ሰዓት እንግዲህ ተጠናቋል። ሙዚቃ እንጋብዝ። እዚህ ጋር
ጥሩ ሐሳብ ነው። አረፍ ማለት አለባችሁ አድማጮቻችን። ቸብ ቸብ ይላል መልካሙ ተበጀ።
ድንቁ መልካም ቆንጆ ጣዕመ ዜማ አስታወስን። መቼም መልካሙ የአንድ ዘመን መታወሻ ማስታወሻ ናቸው ከሚባሉ
ትክክል ነው
ድንቅ ዜማ ያላቸው ሰዎች አንዱ ነው። እንደውም በእንግሊዝኛው አባባል the one and only ከሚባሉ
እንዳልክ
እናመሰግናለን መልካሙ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጆ ታሰማናለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሐሙስ ያስቻለው ፍርድ ቤት ፌዴራል ፍርድ ቤት ዳኛ የሰጡትን በፕሬዝደንታዊ ትዕዛዙ ከታገዱት ሀገሮች በብዙ ሚሊዮኖች የተቆጠሩ ተጨማሪ ተጓዦች ስደተኞችን ጨምሮ የመግቢያ ፈቃድ እንዲያገኙ ሊያስችል የሚችል ብይን እያጠናሁ ነኝ ሲል አስታወቀ። የፕሬዝደንት ዶናልድ ትራምፕ የጉዞ እገዳ ትዕዛዝ በከፊል ተግባራዊ መሆን ይችላል ሲል ባለፈው ሰኔ ጠቅላይ ፍርድ ቤቱ ውሳኔ መስጠቱ የሚዘነጋ አይደለም። ይሁን እንጂ ይህ ፍርድ ቤት ጠቅላይ ፍርድ ቤቱ እግዱ ከሚመለከታቸው 6 ሀገሮች የሆኑ ተጓዦች ስደተኞችን ጨምሮ አሜሪካ ውስጥ እውነተኛ የቤተሰብ ወይም የተቋም ግንኙነት ያላቸውን ካረጋገጡ እግዱ እንዳይመለከታቸው ነበር ውሳኔው ያከለው። ፌዴራል መንግስቱ ያን ሲተረጉም ታዲያ ወላጆች ወይም እህትና ወንድም በሚል ወስዶ አያቶች፣ አጎቶች፣ አክስቶችና ሌሎች ዘመዶችን እንደማይጨምር ነበር የደመደመው። ትናንት ሀዋይ ሃናሉሉ ውስጥ ያስቻለው የወረዳ ፍርድ ቤት ዳኛ ዴሪክ ዋትሰን መንግስቱ ጠቅላይ ፍርድ ቤቱ በጥንቃቄ የሰጠውን ውሳኔና መንግስት ራሱ የሚሰራበትን የኢሚግሬሽን መመሪያ አጥብቦ ነው የተረጎመው ሲሉ ውሳኔ ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ የዳኛውን ውሳኔ ከፍትህ ሚኒስቴር ጋር ሆነን እያጠናነው ነው ሲሉ ለቪኦኤ ምላሽ ሰጥተዋል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ተከታዩ ዝግጅት እናልፋለን። ቆይታ ከታሪክ ተመራማሪ ጋር
ሀሳብ እንደ መንገድ በማስረጃ የተደገፉ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው ዛሬ ዶክተር ሽመልስ ቦንሳን የሚያስተናግደው በእንግድነት። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ መምህር ናቸው። ዶክተር ሽመልስ በፕሬስ፣ በሴቶች ጉዳይ፣ ፍልሰት፣ በከተሜነትና ከተማ ነክ ርዕሰ ጉዳዮች ዙሪያ ያደረጓቸው በርካታ ጥናትና ምርምሮች ለህትመት በቅተውላቸዋል። ከተማ እንደ አገር የሚለውን ጨምሮ በከተማ በመንግስትና ህብረተሰብ መካከል ያለውን መስተጋብር በሚመረምሩ የጥናት ስራዎቻቸውና በታሪክ ምርምርና ፋይዳው ዙሪያ የተካሄደውን ውይይት የመጀመሪያ ክፍል ይሆናል አሁን የምናቀርበው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው።
ዶክተር ሽመልስ እንኳን ደህና መጡ።
ሰላም አሉላ፣ አመሰግናለሁ ለተሰጠኝ እድል።
ፖለቲካ፣ ታሪክ ብዙ ሊያነጋግሩ የሚችሉ ርዕሶች ናቸው በየራሳቸው። ይልቁንም ደግሞ ጥናቶቹ ብዙዎችን ለውይይት ይጋብዛል። ሲቲ አዝ ኔሽን ይላል አዲስ አበባን እንደ ዘመናዊና ብሔራዊ ማዕከል፣ የእንግሊዝኛውን ግርድፍ ትርጉም ነው። የከተማን የመንግስትና ማህበረሰብን መስተጋብር የሚመለከት ጥናታዊ ጽሁፍ ጽፈዋል። እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ.ም ንባብ ያበቁት በኢትዮጵያ የግሉም ፕሬስ ክንዋን የሚመለከት ጽሁፍ አለ። የአፍሪካ ቀንድ ፍልሰት ከ19ኛው ክፍለ ዘመን መባቻ እስካሁን የሚል ሌላ ጥናት አለዎት። ሌሎች በርካታ ጽሁፎች አለዎት። ዛሬ ጋር የሚያመጡን ርዕሶች ናቸው። እስኪ ስለ ታሪክ ጥናት ራሱን እንነጋገር። ስለ ታሪክ ጥናት ፋይዳ፣ የታሪክ ጥናት ምንድን ነው ጥቅሙ?
ታሪክ እንግዲህ ብዙ ወሳኝ ነገሮች አሉት። አስፈላጊነቱ ሰፊ ነው። በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች አባባልም አለ፣ ታሪክን ማያቅ ይደግመዋል ይባላል። ስንደግም ደግሞ መልካሙን ብቻ ሳይሆን መጥፎውንም ከነስተቱ ይደገማል እና እነኛ ነገሮች ማስወገድ ከመልካሞቹ ነገር መማር ለወደፊት የሚጠቅም ነገር መስራት የምንችለው ወደኋላ ተመልሰን ስናይ ነው። ስለዚህ የታሪክ ሙያ ያንን ነው የሚሰራው። እንዲህ በታሪክ ሙያ ውስጥ የራሱ የሆኑ ችግሮች አሉ። ታሪክን ለምሳሌ ለሌላ ዓላማ፣ ፖለቲካዊ ጠቀሜታ ላለው ዓላማ የሚውልበትም አጋጣሚ አለ። ስለዚህ እንደ ጠቀሜታ ሁሉ ወደ መጥፎ ነገርም ሊቀየር የሚችል የትምህርት ክፍል ነው።
በምን መልኩ አሉታዊ የሆነ አስተዋጽኦ ሊያበረከት ይችል ይሆን?
እንግዲህ ታሪክ ምንድን ነው? ለምሳሌ አንደኛው በአሁኑ ሰዓት በተለይ ገኖ እየወጣ ያለ በብዙ የዓለም አካባቢዎች የታሪክ እውነት የለም፣ ሂስቶሪካል ትሩዝ የሚባል የለም። ሁሉም በራሱ መንገድ ያየ የሚጽፈው ነው። ስለዚህ ሌሎች የጻፉትን ለምሳሌ አንቀበልም፣ አይጠቅምም፣ ምክንያቱም ያንን እውነት የጻፉበት መንገድ ችግር አለው የሚል አባባል አለ። እንደገና ደግሞ አተረጓጎምም አለ። ታሪክ የሚጽፈው ሰው እንዳለ ያገኘው መረጃ ያም መረጃ ራሱ ችግር አለው እየተባለ በዛ መረጃ ላይ ተመስርቶ የሚጽፈው ስራ ከራሱ አስተሳሰብም ጋር የሚገናኝበት መንገድ አለ። ስለዚህ ፋክት የታሪክ መረጃዎች የሚባሉት አሁን ብዙ ጣጣውስ እየገቡ ነው። እንደገና ራሱ ደግሞ ትርጓሜው ታሪክን የምናይበት የምንመረምርበት የምናጠናበት መንገድ ችግር አለው እየተባለ ያንን በመጠቀም የተወሰኑ ኃይሎች በመላው ዓለም ላይ ነው የምታየው ሌላ ዓላማ ሊያውሉት ይችላሉ።
የግል ፍላጎት ማስፈጸሚያ፣ የራስን ዓላማ ማስፈጸሚያ ወደ መዋልም ያዘነብላል።
ትክክል ነው፣ ትክክል ነው። ተደጋግሞ ሆኗል፣
ታይቷል።
አዎ ታይቷል።
ዶክተር ሽመልስ ቀደም ብለው በጣም ቅርብ የሆነ በግልጽ የምንረዳው የሚመስልንን ይህን የታሪክ ጠቀሜታ እንደ ጥያቄ ለማንሳት የሚጋብዘው አሁን ኋለኛው ላይ ያነሷቸው ችግሮች ወይም እንደ ችግር የሚታዩ ሁኔታዎች ናቸው እና አዋንታዊውን እንውሰድና ከታሪክ ለመማርም ታሪክ የትላንትን ብቻ ሳይሆን የዛሬን እንዲነግረን የነገ መንገዳችንን ብርሃን እንዲፈነጥቅ በሚያስብ መንፈስ አንድ የታሪክ አጥኚ፣ አንድ የታሪክ ተመራማሪ በዛሬ ውስጥ አወዛጋቢ ምናልባትም አሳካሪ የሚመስሉ ሀሳቦች በጎሉበት እና በገነኑበት ሁኔታ ውስጥ ምን አይነት ጥንቃቄዎች ማድረግ አለበት አንድ የታሪክ ተማሪ?
በተለይ ያው ለምሳሌ የጠየቀኝ ጥያቄ ወደ ኢትዮጵያ ብናመጣው በአሁኑ ሰዓት የታሪክ ሙያ ራሱ ችግር ውስጥ ነው ያለው። ታሪክ እንግዲህ በተለያየ መንገድ ይተረጉማል። በተለያየ መንገድ መተርጎም መጥፎ አይደለም፣ እንዳውም ጥሩ ነው።
በተለያየ ገጽታዎች
ማየት በተለያየ መንገድ ልታየው ትችላለህ፣ በተለያየ መንገድ ልተረጉመው ትችላለህ። ብዙ ጊዜ ችግር የሆነ የምናየው ምንድን ነው? ታሪካዊ መሰረት ላይ መቆም ወይም ደግሞ በትክክለኛ የታሪክ መረጃ ላይ ተመስርተ ጥናት ማካሄድ የሚለው ነገር ነው ዋናው ብዬ ነው የማስበው። እና እነኛ ነገሮች በሌሉበት ሁኔታ ወይም ደግሞ መረጃዎቹን አሳክረ በራስ መንገድ ቀይረ የምትጠቀም ከሆነ አደጋ አለው። እና አሁን ብቻ ሳይሆን ድሮም ቢሆን ስርዓቶች እንደ ስርዓት ግለሰቦችም ወይም ግሩፖች ታሪክን በራሳቸው መንገድ እየቀየሩት ይጠቀማሉ። ፋክቶችን እና መረጃዎችን ሁሉ በራሳቸው መንገድ እየተረጉሙ ያቀርቧቸዋል። እና ሆነ አስፈላጊ የሚሆነው አንደኛ ለሙያው ክብር ያስፈልጋል፣ ሁለተኛ ደግሞ እውነታው ወደሚባለው ነገር ለመድረስ ነው ሙከራ ማድረግ ያለብን። መረጃዎችን ደግሞ ስታይ መረጃዎቹ እንደ እምነት እንደ ሃይማኖት የምትቀበላቸው ነገሮች አይደሉም፣ የምትመረምራቸው ናቸው። እነሱም መመርመር አለባቸው። እና ብዙ ጊዜ እንደ መረጃ የሚቀርቡ ነገሮችን በክሪቲካል በሆነ መንገድ ማየት አለብን።
በቅጡ በሚመረምር መንፈስ
በቅጡ ምርምረ በተቻለ መጠን ደግሞ ሳታዳላ በእንግሊዝኛ ኦብጀክቲቭ ሆነ ማለት ነው ተጨባጭ እንደዛ አድርገ መመርመር መቻል ያስፈልጋል። አለበለዚያ እንዴ ጀመርከው ነገር ሌላውም ይቀጥልበታል። እና አዙሪቱስ ነው የምንገባው፣ የታሪክ አዙሪቱስ እንገባለን። ምንድን ነው አንድ ታሪክን ያምታታል፣ ሁለተኛ ደግሞ ለብዙ ችግሮች ሊያጋልጥ ይችላል። እውነታ ላይ ባልተመሰረተ ታሪክ ግጭት ሊፈጠር ይችላል፣ ህዝብ ከህዝብ ልታጋጭ ትችላለ። እና እነኛ አደጋዎች ስላሉ የታሪክ ሙያ እንግዲህ በጥንቃቄ መከተል ያለብን ነው። በተለይ በአሁኑ ሰዓት በእኛም ሀገር በሌሎችም አካባቢዎች ችግር ስላለ።
ዶክተር ሽመልስ የታሪክ አዙሪት ወይም አዙሪት ውስጥ የመግባትን ነገር አንስተዋል። አዙሪት ውስጥ ገብተን ከሆነ እንድንወጣ፣ ካልገባንም አፋፉ ላይም ከሆን እንዳንገባም ለማድረግ ጭምር ይሄ ሀሳብ መንገድ የተባለው ዝግጅታችን ሰዎች በተጨባጭ መረጃዎች ላይ ያተኮሩ ውይይቶችን እንዲያደርጉ ንግግሮች በየቤቱ በየትኛውም ቦታ በሚከናወኑበት ጊዜ አንዳች ጠቃሚ ፋይዳ እንዲኖራቸው የማድረግ እሳቤን ከግምት አስገብተው ነው። እና ወቅታዊ ሁኔታዎች በተለይ ማህበራዊ መገናኛ ብዙሃን የሚባሉት የጠቀሜታቸውን ያህል የተሳሳተ መረጃ የተሳሳተ ድምዳሜ ላይ ከማድረሱ አንጻር ጉዳትም አላቸውና እስኪ ከእርሶ ጥናቶች አንድ ሁለቱን ተመልክተን ወቅታዊ ወደሆኑ ጉዳዮች እናመራለን። በተለይ የከተሜ ዘመናዊነት፣ ፖለቲካዊ ምጣኔ ሀብት፣ አዲስ አበባ ከ1941 እስከ 1975 የሚለው በያዝነው ዓመት ለህትመት የበቃ ጥናታዊ ጽሁፍ ነው። እስኪ ይዘቱን ፈታፈታ ያድርጉና ስለ ከተሜ ዘመናዊነት፣ ፖለቲካ፣ ደግሞ የኢኮኖሚ ጉዳይ ሁሉንም የሚመለከተ ነው እና ዛሬ እያወዛገበች ስላለችው አዲስ አበባ ነው የምንነጋገረው። እስኪ የተወሰኑ ነጥቦችን ይግለጹልን።
እሱ ቅርብ ጊዜ በ2017 የወጣ ስራዬ ነው እና በአዲስ አበባ ላይ ነው። የአዲስ አበባ ከተማ መሰራረት፣ በተለይ ደግሞ የአዲስ አበባ ከተማ ቅርጿን እንዴት መያዝ እንደጀመረች፣ በተለይ ደግሞ የኢኮኖሚ መሰረቷ እንዴት መገንባት እንደጀመረ ቁልፍ በነበረው ዘመን፣ በተለይ ደግሞ ከጠላት መውጣት በኋላ እስከ አብዮቱ ድረስ የነበረውን ዘመን ዋና ትኩረት አድርጎ የተሰራ ስራ ነው እና በዛ ስራ ላይ እንግዲህ ትኩረት ያደረኩት ከተማዋ በአሁኑ ሰዓት ያላትን መልክ እንዴት ልትቻለች ነው። አሁን ብዙ ጊዜ የአዲስ አበባ ከተማ በዘመናዊነት የኢትዮጵያ ምልክት ሆኖ ነው የሚያገለግለው፣ እንደ ሲምብል እንደምንለው ነው እና ነገስታቱም ሲመሰርቱት ራሳቸው አፄ ኃይለ ሥላሴ ሲመሰረቱት ከተማው የኢትዮጵያ ምልክት ሆኖ እንዲወጣ ነበር የታሰበው። ምክንያቱም ያ ከተማ ሌሎቹ የውጭ ሰዎች አገሪቷን ከማየታቸው በፊት መጀመሪያ የሚያዩት ከተማ የሚሆነው አዲስ አበባ ነበርና አዲስ አበባን አይተው ነው ወደ ሌላ ቦታ የሚሄዱት። እና ያ ከተማ እንደ ምልክትነት ሆኖ እንዲያገለግል፣ ምልክትም ሲሆን ደግሞ ዘመናዊቷን ኢትዮጵያ፣ የተባበረችዋን ኢትዮጵያ፣ እያደገች ያለችዋን ኢትዮጵያ ለማሳየት የሚል ነው። እና በአፄ ኃይለ ሥላሴ ንግግሮች ውስጥ በተደጋጋሚ የሚባል ነገር ነበረ። እና አንድ እሱ ነው። ስለዚህ ያንን ሚና እንድትጫወች ተብላ የተሰራችም ከተማ ናት። በሌላ በኩል ደግሞ የከተማ መሰራረት የራሱ የሆኑ ችግሮችም አሉት። እነኛ ችግሮች እንግዲህ አሁን አንዳንዶቹ ተንከባለው ወደ አሁኑ መጥተዋል።
ምንድን ናቸው? ጎላጎላ ያሉት
ችግሮቹ ምንድን ነው? የአንደኛ ችግር ለምሳሌ ይሄ ከመሬት ጋር የተገናኘ ችግር ነው። የመሬት ይዞታ ችግር ነው። እና የአዲስ አበባ ከተማ እንግዲህ የመሬት አሰፋፈሩ በአጼው ስርዓት የነበረው አብዛኛው ሰው መሬት ያልነበረበት መሬት የሌለው የተወሰኑ ሰዎች አብዛኛውን የከተማውን መሬት የሚቆጣጠሩበት ጊዜ ነበረ እና በተለይ በተማሪዎች እንቅስቃሴ ጊዜ ከተማዋን ቅድም ነገስታቱ እንደቀረጿት ምልክት የዘመናዊነት የአንድነት ምልክት እንዳደረጓት አይነት ከተማ ሳይሆን ይሄ ጥገኛ የሆነ ከተማ ማለት በሌሎቹ የሀገሪቱ ክፍሎች ላይ ጥገኛ የነበረች ከተማ፣ እንደገና ደግሞ ጨቋኝ ከተማ ይሏታል። ምክንያቱም ከተማ ውስጥ አብዛኛው ህዝብ ባለመሬት አልነበረም። ምናልባት በአንደኛው ስራዬ ላይ የመሬት ስርጭቱን የሚያሳይ አለ። እና እነኛ ችግሮችን ይዛ የመጣች ናት። ስለዚህ ሪያሊቲው ምድር ላይ ያለው እውነታ እና ነገስታቱ መሪዎቹ የሳሉት ስዕል ብዙ ጊዜ ሲጋጭ ነው የምናየው። በእርግጥ አዲስ አበባ መጨረሻ ላይ ሆና የወጣቸው ነገስታቱ ወይም መሪዎቹ እንዳሰቡት አይደለም። እያንዳንዱ ሰው በየቀኑ ኑሮ በሚኖረው መንገድ የፈጠራት ከተማ ናት። ለዛ ነው ብዙ ጊዜ በፕላኖቹ እና ህዝቡ የሚኖረው ኑሮ መሀል ልዩነት አለ። እንደታሰበው እንደ ፕላን እንደወጣለት የሆነ ከተማ አይደለም።
በቅድ መልክ ወይም በከተማ አቀራረጽ የተቀረጸውን ራሱ የሚቀይሩ ሁኔታዎች እንዳሉ በጽሁፎ ይጠቅሳሉ። እስኪ እሱን ያብራሩት።
አሁን ለምሳሌ እንግዲህ የከተማውን ፕላን ስናይ አሁን አንደኛው የከተማውን ፕላን ያወጣው ሰው ሰር አብርክሮምቢ ይባላል። የለንደንን ከተማ ፕላን አወጥቷል። ያ ሰው ወደ አዲስ አበባ ተጋብዞ መጥቶ በንጉሱ ፕላን አወጥቷል። ሌሎችም የከተማውን ፕላን ያወጡ የነበሩ ሰዎች የታወቁ ሰዎች ናቸው። እና መሬት ላይ ግን ያስቀመጡት ፕላን ችግር የገጠመው ምንድን ነው? አንድ የማስፈጸም አቅም የለውም ስርዓቱ። የደርግ ስርዓት፣ የአሁኑ ስርዓት ወይም በአጼው ስርዓትን ማየት እንችላለን። አንድ አቅሙ የላቸው
አቅም፣ የቴክኒክ፣ የገንዘብ፣ የሰው ኃይል
ወደ መሬት የመተርጎም አቅም
ተግባራዊ ማድረግ
ተግባራዊ እና የገንዘብም የቴክኒክም የሰው ኃይልም ድክመት አለ። በሌላ በኩል ደግሞ የሚያስቡትን ነገር መሬት ላይ ደግሞ እንዳይፈጽሙ የሚያደርግ ከታች ያለው ማህበረሰብ የሚሰራቸው ስራዎች አሉ። ማህበረሰቡ ድምፁ የታፈነ ምንም አቅም የሌለው አይደለም። ምክንያቱም በራሱ መንገድ ከተማውን ያስባል፣ በራሱ መንገድ ከተማውን ይቀርጻል።
ዶክተር ሽመልስ ቦንሳን እናመሰግናለን። ውይይቱ አላበቃም። በሚቀጥለው ሳምንት ቀጣዩን ክፍል እናቀርባለን። አብራችሁን ቆዩ። አሁን የጥያቄው መልስ
ለዛሬ የጥያቄው መልስ ውይይት የተመረጠው ርዕስ በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ያስጠብቃል የተባለ አዋጅ ረቂቅ ነው። ይህ ረቂቅ የተለያየ ተቃውሞ ገጥሞታል፣ ተጨማሪ ጥያቄዎችንም አስነስቷል። ይህንኑ መነሻ በማድረግ የዛሬውን ለጥያቄው መልስ ያዘጋጀችው ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቿን በማስተዋወቅ ትጀምራለች።
ሁለት እንግዶች ነው ያሉኝ። ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ሁለተኛው ተወያይም እንዲሁ ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የሕግ የፖሊሲና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር ውስጥ የሕግ አማካሪም ነበሩ። በኒውዮርክ የተባበሩት መንግስታትም ዲፕሎማት ሆነው ሰርተዋል። ሁለቱም እንግዶች በኢትዮጵያና ህዝቦቿ ጉዳይ ያገባናል ብለው በተለያየ ብዙሃን መገናኛ ማህበራዊ ሚዲያ ላይም እንዲው ቀርበው ሐሳባቸውን ለሌሎች በማካፈል ይታወቃሉ። ሁለታችሁም ለዚህ ውይይት ፈቃደኛ ሆናችሁ ስለተገኛችሁ፣ ከአድማጮች ለቀረቡ ጥያቄዎች ምላሽ ለመስጠት ስለተገኛችሁ እናመሰግናለን።
በጣም እናመሰግናለን። እኔ ማመሰግናለሁ።
እኛም እናመሰግናለን። ታንክ ዩ።
እንግዲህ ጥያቄዎች መጥተዋል። እንደዚሁም ደግሞ ሁለታችሁም ጠንከር ያለ ውይይት ይኖራችኋል ብዬ ተስፋ አረጋለሁ። እስቲ እንደ ውይይታችንን ለመጀመር የመጀመሪያውን አድማጭ ጥያቄ አንድ ላይ እንግዲህ አድማጮቻችን አስተያየታቸውንም ጭምር ነው የሚያቀርቡትና እሱን ሰምተን በሱ ላይ መሰረት አድርገን እንሄዳለን።
ጤና ይስጥልኝ አሜሪካ ሬዲዮ ሰራተኞች እና አድማጮች በሙሉ እንደምን አላችሁ? እኔ ብዙ ጊዜ አድማጫችሁ ነኝ። የምደውለው ከመካከለኛው ምስራቅ ነው። እኔ ለጥያቄው መልስ በሚለው ፕሮግራም ላይ አንድ አስተያየት ለመስጠት ነው። ወይም ጥያቄ የተለየ ነገር እኔ በኦሮሞ፣ አማራ፣ ሌሎችም ብሔረሰቦች እንደዚህ አይነት ችግሮች ከተፈጠሩ ወደፊት ኢትዮጵያ ምን ትሆናለች የሚል ፍራቻ አለኝ እና የኦሮሚያ ክልል ላይ መስረቱ አዲስ አበባ ዛሬ አልተመሰረተም፣ ወይም ደግሞ የዛሬ 50-60 ዓመት በፊት አልተመሰረተም። ጥንት ስትቆረቆር አዲስ አበባ በእነትዬ ጣይቱና በሚኒልክ ጊዜ የተቆረቆረችው እዚያው ቦታ ላይ ነው። ሌላ ቦታ የኦሮሞ ሌላ ክልል ኑሮት ወይም ደግሞ ሌላ አስተዳደር ኑሮት ወይም ደግሞ ራሱን የቻለ የኦሮሚያ የተባለ መንግስት ያልነበረ። ስለዚህ አሁን የኦሮሞ ልዩ ጥቅም የሚባለው እኔ አልገባኝም እና ፈታ ያለ ማብራሪያ ቢሰጥበት ጥሩ ነው። በዚህ በሀገራችን የባለሁበት ሽካናዚ ስፋራዲ ገለመል እያሉ እንደሚለያዩት ሁሉ አሁንም እንደዚህ አይነት ስጋት ችግር አለ እና ልዩ ጥቅም የሚለው ምንም በሚል ነው? ልዩ ጥቅም የሌሎችስ ልዩ ጥቅም ሊኖራቸው ነው ወይስ ለኦሮሞያ ብቻ ነው? እኔ ይሄ ነገር ባለፈው የአዲስ አበባ መሪ ፕላን ሲመሰረት አንፈልግም ከአዲስ አበባ ጋራ ፕላኑ መሆን የለበትም ብሎ ያሁላ ብጥብጥ ብዙ ህይወትና ብዙ ነገር የጠፋበት ብዙ ንብረት ነበረ። ስለዚህ አሁን ደግሞ ተመልሰው የኦሮሚያ ልዩ ጥቅም ተብሎ ፕሮግራምና ሌላ ፖሊሲ መውጣቱ እኔ ከሌሎች ብሔር ብሔረሰቦች የተለየ የኦሮሚያ ልዩ ጥቅም የሚለው አልገባኝም እና ኢትዮጵያንን በጣም የሚለያይና የሚያነጣጥል ነው እና ይህንን መልስ ብታሰጡ ደስ ይለኛል። እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጫችንን እኛም እናመሰግናለን። እንግዲህ ወደ መልሳችሁ ልሂድ። እስቲ ከዶክተር ብርሃነ መስቀል አበበ ሰኝ ልጀምር። ለኚህ አድማጭ ምን ምላሽ አሉት?
አመሰግናለሁ። ይሄንን ጥያቄ ሁለት ቦታ ከፍለን ብናየው ጥሩ ነው። አድማጭ መግቢያ ላይ እንዳሉት ይሄ ከተማ ጥንት የነበረበት አጼ ምኒልክ ጊዜ ንግስት ጣይቱ ውጡል እንደሚታወቀው ኦሮሞ ነች። ያም በኋላ በወቅቱም በነበሩት እንግዲህ የኦሮሞ የአማራ መሪዎች የተቆረቆረች ከተማ ነች። በዚህ ከተማ ላይ በንግስና የቆዩት ይህንን ከተማ የገነቡት ከጅምሩም የኦሮሞ መሬት ላይ በርካታውም በከተማዋም ግንባታ የተሳተፈው የኦሮሞና የአማራ ህዝቦች ናቸው። በዚህ ሂደት ውስጥ ከፍተኛ ድርሻ የነበራቸው በዚህ ምስረታ ፕሮሰስ ውስጥ የነበሩትን ብናይ ይሄንን አገር የኦሮሞና የአማራ ህብረት በተለይም ሸዋን ማዕከል ያደረገው የኦሮሞና የአማራ ህብረት ኢትዮጵያ ዛሬ ብለን የምንጠራውን አገር ሲገነባ ግንባር ቀደም ተዋናኝ የነበሩት እነ ራስ መኮንን ጉዲሳ የአጼ ኃይለስላሴ አባት ናቸው። የኢትዮጵያ የዛሬ ድንበር የተከለለው በዚህም ከተማ መመስረት ላይ ከፍተኛ ድርሻ የነበራቸው ትልቅ ሰው ናቸው። ሀብተ ጊዮርጊስ ዲነግዴ ኦሮሞ ናቸው። ከዚያ በኋላ እነ ራስ ጎበናን መጥቀስ እንችላለን። በኢትዮጵያ መመስረትና ዛሬ ያለው የኢትዮጵያ ቅርጽ የተገነባው በዋነኛነት እነኚህ ሰዎች በኦሮሞ ዘንድ ጥሩ አላረጉም ተብሎ ዲስካውንት የሚደረጉ ሰዎች ሁሉ ሆኖ የምናገኛቸውም ቢሆን አቆራቆሯ የዚች ከተማ መሰረቱን የጣሉት የኦሮሞ መሪዎች ነበሩ። የኦሮሞ ቡና፣ የኦሮሞ ወርቅ፣ የኦሮሞ ሀብት ከየአቅጣጫው ከወለጋ፣ ከጅማ፣ ከሐረር፣ ከአርሲ፣ ከባሌ መጥቶ ከተማ የሰራው ሌላ ቦታ ከተማ የሰራበት ቦታ የለም። እዚህ ከተማ ላይ ነው የኦሮሞ ሀብት የዋለው። በዚህ መልኩ የከተማዋ ባለቤትነትን በተመለከተ ከተማዋ በፊትም የሸዋ ክፍለ ሀገር ዋና ከተማ ነበረች። ከሸዋ ክፍለ ሀገርም የመነገሻ አውራጃ ዋና ከተማ ነበረች። እንደዚሁም ደግሞ ኢትዮጵያ ዋና ከተማ ነበረች። ስለዚህ ይሄ ነገር ጠያቂው አድማጭ እንዳሉት ትክክል ነው። ይሄንን መሰረት የናደው ኢህአዴግ ነው። የፖሊሲ ስህተቱም የሚመነጨው እዛ ነው። ለመጀመሪያ ጊዜ አዲስ አበባን ከሸዋ ክፍለ ሀገር ከመነገሻ አውራጃ ወይም ከመላው የኦሮሞ ሕዝብ ነጥሎ ለብቻ ለማቆም እየሞከረ ያለው ኢህአዴግ ነው። ኢህአዴግ ይሄንን በማድረጉ ከፍተኛ ስህተት ሰርቷል። ወደ ሁለተኛው ነጥብ ሳነሳ ልዩ ተጠቃሚ ያለው ነገር አለ። የኦሮሞ ህዝብ ልዩ ተጠቃሚነትን አይደለም ከዚህ ከተማ የሚፈልገው። የኦሮሞ ህዝብ የትም ደርሶ በማይታወቅ ሁኔታ በአዲስ አበባ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ለምሳሌ የኢህአዴግ ከፍተኛ አመራር አባልና ሚኒስትር ዴታ የነበሩት አቶ ኤርሚያስ ለገሰ እንደሚናገሩት በአስር ዓመት እሳቸው እዛ በነበሩበት ጊዜ ወደ 200,000 የሚሆን የኦሮሞ ገበሬ ከአዲስ አበባ ዙሪያ ተፈናቅሏል። ልዩ ተጎጂ ነው። የአዲስ አበባ ቆሻሻ በኦሮሚያ ወንዞች፣ በኦሮሚያ ሐይቆች፣ በኦሮሚያ መሬቶች ላይ በዘፈቀደ የሚጣልበትና ህዝቡን በመርዝና እየገደለ ያለበት ነው። አስተዳደሩ ኦሮሚያ ስር ስላልሆነ የበላይ ኃላፊና ተቆጣጣሪ ያሌለው ባለቤት ያሌለው ከተማ ነው። አዲስ አበባ ቤዝ ያደረጉ ካምፓኒዎች ታክስ ኦሮሚያ እየሰሩ አዲስ አበባ ነው ታክስ የሚከፍሉ። በዚህ ሁሉ የኦሮሞ ህዝብ ልዩ ተጎጂ ነው። ይሄንን የኦሮሞ ህዝብ ልዩ ተጎጂ የሆነበትን ከተማ የጋራ አገር ለማድረግ አስተዳደሩ ኦሮሚያ ስር ይመለስ፣ ልክ በፊት ሸዋ ስር እንደነበረ፣ ልክ በፊት መናገሻ አውራጃ ስር እንደነበረ፣ ልክ በፊት ደግሞ እንደዚሁ የኢትዮጵያ ዋና ከተማ ሆኖ እንደሚያገለግል፣ የኦሮሚያ ዋና ከተማ ሆኖ ኦሮሚያ አስተዳደር ስር ሆኖ የኢትዮጵያም ዋና ከተማ እንዲሆን ነው የኦሮሞ ህዝብ ጥያቄ።
አመሰግናለሁ ዶክተር ብርሃነ መስቀል። ወደ ዶክተር ዮሐንስ ሊሂድና ዶክተር ዮሐንስ ከአድማጭ ለተነሳው ጥያቄ የሚሰጡትን ምላሽ አይተን ወደ ሌሎች ሀሳቦች እንሄዳለን።
በጣም አመሰግናለሁ። ከተሞች የሚመሰረቱት በአጋጣሚ በሂደት ነው። መንግስታቶች ይመሰርቱታል። መንግስት ከሁሉም የተውጣጣ እንጂ ከአንድ ዘር የተውጣጣ መንግስት ኑሮ አያውቅም። ስለዚህ የአዲስ አበባ ማመሰራረት ሁሉም ኢትዮጵያውያኖች መንግስትን ይመሩ የነበሩት ኢንቨስት ያደረጉበት ነው። ከትግራይም ሊሆን ይችላል፣ ከጎንደርም ሊሆን ይችላል፣ ከሀረርም ሊሆን ይችላል። ከሁሉ ኦሮሚያ እንደ ክልል ተቋቁሞ አያውቅም። ኦሮሚያ እንደ ክልል የተቋቋመው በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ጠቅላይ ግዛት በነበረበት ጊዜ፣ ከዚያም ክፍለ ሀገር በነበረበት ጊዜ። አሁን ግን አዲስ መንግስት ሲቋቋም የትራንዚሽናል መንግስቱ በፈጠረው አዲስ ስትራክቸር የኦሮሚያ ክልል፣ የደቡብ ክልል፣ የትግራይ ክልል እየተባለ ተከፍሎ አፋፍሏል። በታሪክ ውስጥ ያልነበሩት ሁልጊዜም ኢትዮጵያ ውስጥ ክልሎቹ ራሳቸውን የቻሉ የዘር ክልሎች አሏቸው። እነዚያ የዘር ክልሎች ግን በየቦታው የተቆራረሱ እንጂ አንድ ወጥ ሆነው አያውቁም ነበር። ኦሮሞን ብንወስድ ቦረና ቦረና ነው፣ ጉጂ ጉጂ ነው፣ አርሲ አርሲ ነው። በየክልሉ ክልሉ በዚያ ስም ተጠርቷል። ከዚያ ውጭ ግን እንደ አንድ ኢንቲቲ የፖለቲካል ፎርስ ሆኖ ተቋቁሞ አያውቅም። ከኢትዮጵያዊነት ውጭ እና በኢትዮጵያ መንግስትነት ውጭ ሌላ ነገር ተመስርቶ አያውቅም። የደቡብ ክልልም ተብሎ የፈጠረውም በዚያ መልኩ ነው። ለመጀመሪያ ጊዜ ጎንደሬ ጎንደሬ ነው፣ ጎጃሜ ጎጃሜ ነው፣ ወሎዬ ወሎዬ ነው የነበረው የአማራ ክልል ተብሎ የተፈጠረው ለመጀመሪያ ጊዜ ነው። የላብራቶሪ ስራ ነው አሁን ያለ።
ክቡራትና ክቡራን አድማጮች ይህ ውይይት በነገው ምሽት ይቀጥላል። ለጥያቄው መልስ ሙሉ ዝግጅት ይቀርባል። ተከታተሉን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሁለት የቻይና ዜጎችና የቻይና የሆኑ ሁለት ይዞታዎች በሕግ የተከለከለውን የሰሜን ኮሪያ ተምዘግዛጊ የሚሳይል ፕሮግራምን በገንዘብ በመርዳታቸው የዩናይትድ ስቴትስ የገንዘብ ሚኒስቴር እርምጃ የወሰደባቸው መሆኑ ተገልጧል። የውጭ ንብረቶች መቆጣጠሪያ ቢሮ እንዳስታወቀው ማዕቀብ የተጣለባቸው ሁለቱ ቻይናውያን ዜጎች ሱ ወይ እና ሊ ሆንግሪ ሲሆኑ ቀደም ባለ ስምምነት መሠረት የሰሜን ኮሪያን የኒውክሌር ፕሮግራም በገንዘብ ለመደጎም ውለታ ያደረጉ ናቸው። በተጨማሪም የሚኒስቴሩ መስሪያ ቤት በዩናይትድ ስቴትስ የአገር ውስጥ ደንብ ቁጥር 311 መሠረት የቻይናውን ዶንግዶንግ ባንክ ዋናው የገንዘብ አስተላላፊና አጽጂ ተጠርጣሪ አድርጎ ፈርጆታል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ኑቺን በሰጡት ጋዜጣዊ መግለጫ ሲናገሩ የዶንዶንግ ባንክ ሰሜን ኮሪያ በዩናይትድ ስቴትስና በዓለም አቀፍ የገንዘብ ይዞታና ስርዓቶች እንዲሁም በሰሜን ኮሪያው የኒውክሌር ፕሮግራሞች ላይ እጇን እንድታስገባ ሁኔታዎችን አመቻችተዋል ብለዋል። ዩናይትድ ስቴትስ ለእንዲህ አይነቱ እርምጃ ትዕግስት እንደሌላት የተናገሩት የገንዘብ ሚኒስትሩ ከእንግዲህ ይህ ባንክ በቀጥታም ይሁን በተዘዋዋሪ በውጭ አገር ባንኮች አማካኝነት በዩናይትድ ስቴትስ የገንዘብ አሰራር ውስጥ ምንም መንገድ እንዳይኖረው የዩናይትድ ስቴትስ ባንኮች ሁኔታዎችን ሊቆጣጠሩ ይገባል ብለዋል። ዩናይትድ ስቴትስ በዚህ እርምጃዋ ቻይናን ኢላማ የማድረግ እቅድ የላትም ይላሉ ሚኒስትሩ ምኖችን። ፕሬዚዳንት ዶናልድ ትራምፕ እና የቻይናው ፕሬዚዳንት ዢ ጂንፒንግ ሰሜን ኮሪያን በሚመለከት ሰፊ ውይይት ማካሄዳቸው ይታወቃል። የቻይናን ጥረቶች የምታደንቀው ዩናይትድ ስቴትስ ወደፊትም በጋራ ጉዳዮች ዙሪያ አብራ ለመስራት እንደምትወድ ሚኒስቴሩ ተናግረዋል። ዳሩ ግን ከሰሜን ኮሪያ ጋር በመንሰራበት ጊዜ የሚከሰተውን አደጋ እግምት ውስጥ በማስገባት እርምጃ እየወሰድን ነው ብለዋል። የገንዘቡን አቅጣጫ በመከተል የገንዘብ ቅጣት ይወሰዳል የሚሉት ሚኒስትሩ ምኖችን የሰሜን ኮሪያ ተንኮሳና ሰላምን የማናጋት ጥረት በፍጹም ቸል ሊባልና በትዕግስት ሊታይም ወይም ሊታለፍ አይገባም። ሰሜን ኮሪያን ለማጎልበት ከውጭ እርዳታ የሚያደርጉ ኃይሎች ላይም ኢላማ እናደርግባቸዋለን ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ቢቀራሉ አጫጭር መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ15 ሳንቲም ተመንዝሯል። ዛሬ አንድ በርሜል ነዳጅ ኒውዮርክ ላይ ባለው ዋጋ 1087 ብር ከ95 ሳንቲም ተሽጧል። ወርቅ 1 ግራም 932 ብር ከ36 ሳንቲም ነው። ነገ ቅዳሜ ሐምሌ 8 2009 ዓ ም አዲስ አበባ ዝናባማ እንደምትሆን ተተንብየዋል። ሙቀቷ ከፍተኛዋ 22 ዝቅተኛው 11 ዲግሪ ሴልሽየስ ነው። የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሽየስ በኢትዮጵያ ዝቅተኛው ነው። የሰመራው ከፍተኛ 41 ዲግሪ ሴልሽየስ ደግሞ በኢትዮጵያ ከፍተኛው ነው።
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ፕሮግራሙን የመራችልን ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ አዲሱ አበበና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣ በደህና እደሩ።